Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 7 2013 ዓ.ም ምህረት ዝግጅታችን ጀመረ።
صبرنا كثير جدا 25 سنه احنا صابرين وساكتين
ايوه السودان هي اللي مريت قداي لرجم غزي بتغس تتكتاتلو قويتالج ل 25 عامات يقتله طقاتنا ذاچا كس سيستنذر نوروال ሁሉም ነገር ገደባለው። ሱዳን ይሄን ግጭት አልጀመረችው ኢትዮጵያ ናት የጀመረችው።
የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልብርሃን ናቸው። የኢትዮጵያው ጀነራል ብርሃኑ ጁላ ደግሞ ምላሽ አላቸው።
አሁን ተብሎ ተበረከ ነው ምናልባትም ይሄ ራሱ የሶስተኛ ወገን አይዲያ ነው ብለን ነው የምናምነው እንጂ እዛ እንኳን አውሮፕላን ወፍ አልበረረ። ተበረረ ደግሞ እኛ ምን ደብቀው ነገር የለም አብረናል እንላለን። ወደ ጦርነት ምን ገባ ከሆነም በግልጽ ነው እንጂ ምን ገባው በድብቅ በመናምን ምን ገባው ነገር የለም።
ሌሎች በዛ ያሉ ዘገባዎችንና ውይይቶችን አዘጋጅተንላችኋል። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉስ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.news.com በአትሪአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ የተከበራችሁ አድማጮች፣ ዜናውን የማሰማችሁ ሰለሞን አባተ ነኝ። የኢትዮጵያ የጦር ጄት የሱዳንን ድንበር ውዝግብ ባለበት አልፋሻጋ በኩል ጥሷል ስትል ካርቱም ክስ አሰማች። የጦር ዋና አዛዥ ሌተና ጀነራል አብዱል ፈታህ አልቡርሃን ድንበሩን ሲጎበኙ ባደረጉት ንግግር በኢትዮጵያ መንግስት የሚደገፉ ታጣቂ ቡድኖች የድንበሩ ውዝግብ ወዳለበት አካባቢ ዘልቀው 8 ሰላማዊ ሰዎችን ገድለዋል ሲሉ የወነጀሉ ሲሆን አደገኛና ምክንያት የለሽ በአካባቢውም ውጥረቱን የሚያባብስ እርምጃ ሲሉ ተርተውታል። ይህ በእንዲህ እንዳለ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ ማምሻውን ለቪኦኤ በሰጡት ቃል የሱዳን ባለስልጣናትን ክስ ውድቅ ያደረጉ ሲሆን በሱዳን የበላይ ምክር ቤት ውስጥ ያለ አንድ አንጃ የሶስተኛ ወገን ፍላጎትን ለማስፈጸም እየጣረ ነው ሲሉ ከሰዋል። ጀነራል ብርሃኑ አክለውም ጄት ወደ ሱዳን ብንልክ በግልጽ እናደርገው ነበር፣ ከሱዳን ጋር ጦር መግጠም ብንፈልግ አንደብቀውም ነበር ብለዋል። በተጨማሪም ሱዳን በቤንሻንጉል ወሰን አካባቢ የይገባኛል ጥያቄ አንስታ እንደማታውቅም ገልጸዋል። ጀነራል ብርሃኑ ጁላ ዝርዝር ዘገባዎቹን በአብይ ርዕስ ይዘናል። ትግራይ ውስጥ ያለው ሰብአዊ ሁኔታ በእጅጉ እንደሚያሳስባቸውና እዚያ የሚገኙ ኤርትራውያን ስደተኞች ጉዳይም አደጋ ላይ ናቸው ሲሉ የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ፊሊፖ ግራንዲ ትናንት አስተውቀዋል። ከፍተኛ ኮሚሽነር ግራንዲ ባወጡት መግለጫ ምንም እንኳን ዳታና ምግብ በተወሰኑ የስደተኞች መጠለያዎች ውስጥ እየተከፋፈለ ቢሆንም ቢያንስ ሌሎች ሁለት ሰፈሮችን ጦርነቱ ከተነሳበት ጊዜ አንስቶ መድረስ አለመቻሉን አመልክተዋል። በእነዚያ ሰፈሮች ውስጥ ያሉ የኤርትራውያን ስደተኞች እጣ አብዝቶ አሳስቦኛል ብለዋል ግራንዲ። ግጭቱ ከመቀስቀሱ በፊት በአራት ሰፈሮች ውስጥ 96000 ኤርትራውያን ስደተኞች ተጠልለው እንደነበር UNHCR አስታውቋል። የኮሚሽነር ግራንዲ የጽሑፍ መግለጫ እንደሚለው ኤርትራውያኑ ስደተኞች ለብዙ ሳምንታት እርዳታ ሳይደርስላቸው ቆይቷል። በተጨማሪም ከታመኑ ምንጮችና ችግሩን በቀጥታ ካስተዋሉ ያገኘሁት ሲሉ ከፍተኛ ኮሚሽነሩ ባሰፈሩት መልእክት ግድያን፣ ያነጣጠረ ጠለፋና በኃይል ወደ ኤርትራ መመለስን ጨምሮ እየተፈጸሙ ናቸው ያሏቸው የደህንነት አለመኖርና ብርቱ የሰብአዊ መብቶች ጥሰቶች አበርትተው ከሚያስጨንቋቸው ጉዳዮች መካከል መሆናቸውን ገልጸዋል። ጦርነቱ ከተቀሰቀሰ በኋላ ብዙዎቹ ስደተኞች ወደ ሱዳንና አዲስ አበባን ጨምሮ ወደ ተለያዩ የኢትዮጵያ አካባቢዎች መሸሻቸውንም ግራንዲ ተቆማዋል። በሌላ በኩል ትግራይ ውስጥ ጦርነቱ በተካሄደበት ወቅት በተለያዩ የገጠር አካባቢዎች በሲቪሎች ላይ ተፈጽመዋል የተባሉ ግድያዎችና ጉዳቶች የተባበሩት መንግስታት ድርጅትን አብርትቶ ያሳስበዋል ሲሉ የድርጅቱ የሰብአዊ ጉዳዮች ቢሮ ኦቻ ቃል አቀባይ የንስ ላርኬ በድርጅቱ የፌስቡክ ገጽ ባወጡት መልእክት አመልክተዋል። ግጭቱ ከተጀመረ ከሁለት ወር ተኩል በላይ ለሆነ ጊዜም እርዳታ ያልደረሰባቸው አካባቢዎች መኖራቸውን ቃል አቀባዩ ተቆመው አለባሉት ፌደራልና የአካባቢው ባለስልጣናት የተንዛዛ አሰራር እንዲሁም በደህንነት መጓደል ምክንያት መድረስ አለመቻሉንም ተቆመዋል። ሁሉም ወገኖች በአፋጣኝ መተላለፊያ እንዲከፍቱም የንስ ላርኬ ጠይቀዋል። ይህ በእንዲህ እንዳለ ትግራይና በቤኒሻንጉል የሁከት አካባቢዎች ወደ 700 ሺህ የሚጠጋ ቁጥር ላለው ሰው እርዳታ ያደረሰ መሆኑን የኢትዮጵያ መንግስት አስታውቋል። ዝርዝር ዘገባ ይዘናል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩጋንዳ ትናንት ያካሄደችው ምርጫ በማጭበርበር የተሞላ ነበር ሲሉ የተቀማጩ ፕሬዚደንት ዮዌሪ ሙሴቬኒ ዋና ተቀናቃኝ ባቢ ዋይን ክስ ካሰሙ በኋላ መኖሪያ ቤታቸው ዛሬ በሀገሪቱ ወታደሮች ተወሯል። ፕሬዚደንት ሙሴቬኒ 65 ለ28 በሆነ የድምጽ ልዩነት እየመሩ መሆናቸውን ቀድመው እየወጡ ያሉ የምርጫ ውጤቶች ቢያሳዩም ባቢ ዋይን ግን አሸንፊያለሁ ብለው ራሳቸውን ተመራጭ ፕሬዚደንት ሲሉ እየጠሩ ናቸው። ሪፖርተራችን ሐሊማ አቱማኒ ከካምፓላ ያጠናቀረችውን ዘገባ ኤደን ገረመው ታቀርባለች።
ቦቢ ዋይን የዩጋንዳ የመጨረሻ የምርጫ ውጤት ይፋ ከመደረጉ በፊት በዩጋንዳ የምርጫ ታሪክ ውስጥ ታይቶ በማይታወቅ ሁኔታ ማጭበርበር የተፈጸመበት ምርጫ በማለት ምርጫውን ያጣጣለ ሲሆን ውጤቱንም እንደማይቀበል ተናግሯል። ይህን ባደረገ ከሰዓታት በኋላ ወታደሮች የቤቱን ዙሪያ ከበዋል። ዋይን በዋና ከተማዋ ካምፓላ በሚገኘው መኖሪያ ቤት ውስጥ ለመገናኛ ብዙሃን ባደረገው ገለጻ የምርጫ ኮሮጆች በተሳሳቱ የምርጫ ካርዶች ተሞልተዋል፣ ማሰራራትና የምርጫ ማጭበርበር የታየ ሲሆን እንዲሁም በምርጫው ላይ የታዩ ጉድለቶችን ለመዘገብ በመከሩ መገናኛ ብዙሃን ላይ ማስፈራሪያ ተደርጓል ሲል አስተውቋል። ምንም እንኳን የዩጋንዳ የምርጫ ኮሚሽን እንደ አውሮፓውያን አቆጣጠር ከ1986 ዓመተ ምህረት ጀምሮ ዩጋንዳን የመሩት ዩዌሪ ሙሴቬኒ ተቀናቃኞቻቸውን እየመሩ መሆኑን ቢያመለክትም ዋይን ግን ዩዌሪ ሙሴቬኒ ተሸንፈዋል፣ በፕሬዝዳንትነት የተመረጥኩት እኔ ነኝ ሲል አስተውቋል።
I am very confident that we defeated the dictator by far.
አምባገነኑን እንዳሸነፍነው በጣም እርግጠኛ ነኝ። ይህንን ማጭበርበር እንዲቃወሙ ለሁሉም ዩጋንዳውያን ጥሪን አቀርባለሁ። ጀነራል ሙሴቬኒና በዙሪያቸው ያሉ ጨቋኞች ግን አሁንም ድረስ ራሳቸውን በዩጋንዳ ሕዝብ ላይ ለመጫን እየሞከሩ ነው።
To impose themselves on the people of Uganda.
ዋይን አያይዞም ባለስልጣናቱ መደበቅ የሚፈልጉት ነገር ከሌለ ከሮብለት ጀምሮ ኢንተርኔት ማቋረጡ ለምን አስፈለገ ሲልም ይጠይቃል። ለዚህ የቦቢ ዋይን ክስም የዩጋንዳ የምርጫ ኮሚሽን ቃል አቀባይ ፖል ቢኬኒያ ምላሻቸውን ሰጥተዋል።
ጥርጣሬዎችና ክሶች ላይ ማተኮር አንፈልግም። ገና ውጤቱን ይፋ አላደረግንም። ነገር ግን ገና ካሁኑ እየተጠየቅንበት ነው። ስለዚህ ለአሁኑ ያደረግን ያለውን ማድረጋችንን እንቀጥልና ችግር ያለበት ሰው ካለ መጠየቅ ይችላል።
በሌላ በኩል የሙሴቬኒና የገጁ የብሔራዊ የተቃውሞ ንቅናቄ ፓርቲ ቃል አቀባይ የሆኑት ኢማኑኤል ዶምቦ የፕሬዝዳንቱ ምርጫውን መምራት ብዙም የሚያስደንቅ አይደለም ይላሉ። የ76 ዓመቱ ሙሴቬኒ የእድሜያቸው እኩሌታ የሚሆነውን ዋይን በዚህ ምርጫ ማሸነፋቸውን ካበሰሩ ለስድስተኛ ዙር ሀገሪቷን ይመራሉ ማለት ነው። ለሐሊማ አቱማኒ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አመሰግናለሁ ኤደን። ኮንጎ ዲሞክራሲያዊት ሪፐብሊክ ምስራቃዊ አካባቢዎች ውስጥ እስላማዊ ታጣቂዎች ትናንት ፈጸሙት በተባለ ጥቃት 46 ሲቪሎች መገደላቸውን የክፍለ ሀገሩ የደህንነት ኃላፊ አዲጆ ጊዲ ለሮይተርስ ገልጸዋል። የተባበሩት ዲሞክራሲያዊ ኃይሎች የሚባል ቡድን ከጥቃቱ ጀርባ እንዳለ በመጠቆም የከሰሱት ጊዲ ኢሩሙ በሚባለው አካባቢ ወደምትገኘው ቀበሌ ወታደሮች መላካቸውንና ምርመራ መጀመሩን አመልክተዋል። ምስራቃዊዎቹ የኮንጎ አካባቢዎች ላይ ባለፉት 2 አመታት ውስጥ በዚሁ ታጣቂ ቡድን በተጣሉ ጥቃቶች ከ1000 በላይ ሲቪሎች መገደላቸውን የተባበሩት መንግስታት ድርጅት መረጃ ይጠቁማል። በዩጋንዳ፣ በሩዋንዳና በቡሩንዲ አዋሳኝ አካባቢዎች ላይ ከ100 በላይ ታጣቂ ቡድኖች በየጫካው እንደሚገኙ ተዘግቧል። ቀደም ሲል ለተጣሉት ጥቃቶች እስላማዊ መንግስት ቡድን ኃላፊነት ቢወስድም የመንግስታቱ ድርጅት ግን በታጣቂዎቹና በእስላማዊ መንግስት ቡድን መካከል ግንኙነት ስለመኖሩ ማረጋገጫ አለማግኘቱን ይናገራል። የትራምፕ አስተዳደር የየመን ሁቲ አማጽያን ቡድንን በሽብርተኛነት ለመፈረጅ ደረሰበትን ውሳኔ እንዲቀለብስ የመንግስታቱ ድርጅት የዓለም የምግብ መርሃ ግብር WFP ጠየቀ። ውሳኔው ምግብ ለማድረስ አዳጋች ሁኔታዎችን ስለሚፈጥር በሚሊዮኖች የሚቆጠር ሰው ወደ ረሃብና ቸነፈር ሊገባ ይችላል ሲል አስጠንቅቋል ፕሮግራሙ። እንዲሁም እየታገልን ባለንበት ሁኔታ ፍረጃው ሲጨመርበት ወደ ከበደ አደጋ ይወስደናል ብለዋል። በፕሬዝዳንት ትራምፕ ተመርጠው የWFP ዋና ዳይሬክተር የሆኑት አሜሪካዊው ዴቪድ ቢስሌ እርምጃው በሚሊዮኖች ላይ ባይሆን በመቶዎች ሺዎች በሚቆጠሩ የመናውያን ላይ የሚተላለፍ የሞት ፍርድ ይሆናል ብለዋል ቢስሌ በማከል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ባለፈው አርብ በሰጡት መግለጫ መንግስታቸው በኢራን ይደገፋሉ ያሏቸውን የየመን ሁቲዎች በውጪ የሽብር ቡድኖች መዝገብ የመጣፍ እቅድ እንዳለው አመልክተው ነበር። የዩናይትድ ስቴትስ ተመራጭ ፕሬዚደንት ጆ ባይደን የኮቪድ-19 ወረርሽኝን ጋፈጥበታለሁ ያሉትን የ1.9 ትሪሊዮን ዶላር የኮሮና ቫይረስ ምላሽ እቅዳቸውን ትናንት ምሽት ላይ አሳውቀዋል። በዚህ ወረርሽኝ ውስጥ በሚሊዮኖች የሚቆጠሩ አሜሪካውያን ደመወዛቸው በመቋረጡ ምክንያት የሰብዕናና የግል ክብራቸውን ያለፈቃዳቸውና ያለፈላጎታቸው እንዲያጡ ተገደዋል ብለዋል ባይደን ለአደጋ ደራሽ ያሉትን እቅዳቸውን ይፋ ባደረጉበት ወቅት። ተመራጩ ፕሬዚደንት ለአብዛኞቹ አሜሪካውያን የ1400 ዶላር ክፍያ በቀጥታ እንዲላክ፣ ደህንነቱ በተጠበቀ ሁኔታ ትምህርት ቤቶች እንዲከፈቱ፣ ብሔራዊው የክትባት መርሃ ግብር እንዲጠናከር ለማድረግ እንደሚሰሩ ተናግረዋል። እስከ መጪው መስከረምም በየሳምንቱ የ400 ዶላር ክፍያ ስራቸውን ላጡ እንዲላክ እንደሚያደርጉ ማስታውቀዋል። አነስተኛ ንግዶችን በተመለከተ በተለይ ባለቀለም ሰዎች ለሚያንቀሳቀሷቸው ስራዎች የተለየ ትኩረት እንደሚሰጥ የባይደን እቅድ ያሳያል። እቅዱን የስልጣን ሽግግሩ ቡድን ግዙፍ እንደሆነ ተቆሞ የማይቻል ግን አይደለም ብሎታል። ይህንኑ የሚመስል እቅድ በቅርቡ የቀረበላቸው ሪፐብሊካን እንደራሴዎች እጅግ የበዛ ነው ሲሉ ውድቅ አድርገውት ነበር። የፊታችን ረቡዕ ጥር 12 የሚከናወነው የጆ ባይደን የቃለ መሐላና የሲመት ፍርዓት እጅግ በተጠናከረው የጸጥታ ጥበቃ ምክንያት ከወትሮው የተቀዛቀዘ እንደሚሆን ተገልጿል። ባለፈው ሳምንት ውስጥ ሁከተኞች በተወካዮች ምክር ቤቱ ላይ ካደረሱት ህይወት ያጠፋ ጥቃት በኋላ ወትሮ ከተወካዮች ምክር ቤቱ ህንጻ ፊት ለፊት የተዘረጋውን ግዙፍ አደባባይ ይሞሉ የነበሩ ታዳሚዎችና የበዓሉ አክባሪዎች በዚህ ዓመት የማይገኙ ከመሆኑም በላይ የምክር ቤቱ አካባቢና ዋና ከተማይቱ ዋሽንግተን ዲሲ በ21,000 ወታደሮች እንደምትጠበቅ ተገልጿል። ይህ የወታደሮች ቁጥር ዩናይትድ ስቴትስ ኢራቅ፣ አፍጋኒስታንና ሶሪያ ውስጥ ካዘመተቻቸው ተዋጊዎቿ ድምር ቁጥር የሚበልጥ እንደሆነም ተነግሯል። የዛሬ 4 ዓመት የፕሬዝዳንት ዶናልድ ትራምፕ ቃለ መሐላ ስርዓት ሲከናወን ለጥበቃ የተሰማራው ወታደር 8,000 ነበር። ጥበቃ ላይ የተሰማሩትን ወታደሮች ትናንት ድንገት ተገኝተው የተመለከቱት ምክትል ፕሬዝዳንት ማይክ ፔንስ ሽግግሩ በስርዓት እንዲፈጸምና ደህንነቱ የተጠበቀ በዓለ ሲመት እንዲሆን ለማድረግ የትራምፕ አስተዳደር በቁርጥ አቋም እየሰራ መሆኑን ተናግረዋል። ዋሽንግተን ዲሲ ላይና በ50ዎቹም ግዛቶች ዋና ከተሞች ውስጥ በትጥቅ የታገዘ ጥቃት ለመሰንዘር ዛቻዎች ቢሰሙም ህግ አስከባሪዎቹ ባለስልጣናት ግን ስነ ስርዓቱ በሰላማዊ ሁኔታ እንደሚፈጸም ያላቸውን መተማመን እየገለጹ ነው። ለዜና የተያዘው ሰዓት አበቃ። ወደ ጽዮን ለመልሳችሁ ለቀሪ ዝግጅቶች አብራችሁን ቆዩ። ክብራትና ክብራን
የተከበራችሁ አድማጮች የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዛሬ አርብ ጥር 7/2013 ዓመተ ምህረት ዝግጅታችንን ነው።
አሁን ይሄ ባብዛኛው ህገ መንግስቱን የግለሰብ መብት ያከብርም የማይኖሪቲዎችን መብት ያከብርም ክልል ውስጥ ኢኮኖሚክ ግሮዝን አይፈቅድም ምናምን የሚለው ይሄ ፒውርሊ ሙሉ በሙሉ ሪዮት ዓለማዊ ክርክር ነው።
ስልጣንን በተለያዩ እኩል በሆኑ ተቋሞች ያልከፋፈለ በፌደራልም በስቴትም ደረጃ ከዛ አልፎ ደግሞ በሚኒሲፓል በትናንሽ በቀበሌ ደረጃ እንኳን ህግ አውጪና ህግ አስፈጻሚ ትግስጣስ ዳኝነት አለባቸው ያ ካልሆነ የግለሰቦች መብት ሊጠበቅ አይችልም።
የቀደሙት በለንደኑ ኬል ዩኒቨርሲቲ ከፍተኛ የህግ መምህርና ጸሐፊ ዶክተር አወል ቃሲም አሎ እርሳቸውን ተከትሎ የሰማችኋቸው ደግሞ በሰሜን ምስራቅ ዩናይትድ ስቴትስ የማሳቹሴት ክፍለ ግዛት የተከላካይ ጠበቆች ማህበር ፕሬዝዳንት አቶ ደረጀ ደምሴ ቦልቶ ናቸው። በሁለተኛው አጋማሽ በሰጥ አገባ ፕሮግራማችን ጠብቋቸው። ዝግጅቶቻችንን በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለዕለቱ ወዲያዝነው ቀዳሚ ርዕስ እንለፍ። የኢትዮጵያ የጦር ጀት የሱዳን ድንበር ውዝግብ ባለበት አልፋ ሻጋ በኩል ጥሷል ስትል ካርቱም ክስ አሰማች። የጦር ዋና አዛዥ ሌተናል ጀነራል አብዱል ፈታህ አልቡርሃን የበሩን ሲጎበኙ ባደረጉት ንግግር በኢትዮጵያ መንግስት የሚደገፉ ታጣቂ ቡድኖች የድንበር ውዝግቡ ወዳለበት አካባቢ ዘልቀው 8 ሰላማዊ ሰዎችን ገድለዋል ሲሉ የወነጀሉ ሲሆን አደገኛና ምክንያት የለሽ በአካባቢውም ውጥረቱን የሚያባብስ እርምጃ ሲሉ ጠርተውታል። ይህ በእንዲህ እንዳለ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ ማምሻውን ለቪኦኤ በሰጡት ቃል የሱዳን ባለስልጣናትን ክስ ውድቅ ያደረጉ ሲሆን በሱዳን የበላይ ምክር ቤት ውስጥ የአንድ አንጃ የሶስተኛ ወገን ፍላጎትን ለማስፈጸም እየጣረ ነው ሲሉ ከሰዋል። ጀነራል ብርሃኑ አክለውም ጀት ወደ ሱዳን ብንልክ በግልጽ እናደርገው ነበር፣ ከሱዳን ጦር ጋር መቅጠም ብንፈልግም አንደብቀውም ነበር ብለዋል። በቅድሚያ የቪኦኤ ዘጋቢ ናባ ሙሐዲን ከካርቱም የላከችውን ዘገባ እናስደምጣችሁ።
የሱዳን የውጭ ጉዳይ ሚኒስቴር በዚህ ሳምንት የኢትዮጵያ ወታደራዊ የጦር አውሮፕላኖች የሱዳንን አየር ክልል ጥሰዋል በማለት ከሷል። ጥሰቱ የተፈጸመው በአወዛጋቢው አልፋሻጋ በሚባለው የድንበር አካባቢ መሆኑን ጠቅሶ ይህ አደገኛ የሆነ ጸብ አጫሪነት ነው ብሏል። በኢትዮጵያ መንግስት የሚደገፉ ታጣቂ ወንበዴዎች ቢያንስ 8 የሆኑ ሰላማዊ ዜጎችን ዋድ አሩድና አልሊያ በተባሉ መንደሮች አካባቢ መግደላቸውን የድንበሩን አካባቢ ለሚጎበኙ የሱዳን ወታደሮች ተናግረዋል። የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን በድንበር አካባቢ የተካሄደ ስላለ ሁኔታ እንዲህ ብለዋል።
صبرنا كثير جدا 25 سنه احنا صابرين
الله اكبر
وساكتين
ايوه
ومستحملين الاذى والنضب والتهديد لكن كل حاجه عندها حد
ሱዳን ይህን የመሬት ጉዳይ ለረጅም ጊዜ በትግስት ስትከታተለው ቆይታለች። ለ25 ዓመታት የቀጠለ ጥቃትና አዛቻ ክስ ሲሰነዘር ኑሯል። ሁሉም ነገር ገደብ አለው። ሱዳን ይህን ግጭት አልጀመረችው፣ ኢትዮጵያ ናት የጀመረችው። አሁን አይን ላጠፋ አይን እንደማለት ነው። ከዚህ በፊት የሱዳን ሴቶችና ገበሬዎችን ገድለዋል፣ የእርሻ መሬቶችንም አቃጥለዋል። ይህ የሱዳን መሬት አይደለም ብለው ሱዳኖችን ወደ ገዛ መሬታቸው ገብተዋል ብለው ይከሳሉ።
የሱዳን ባለስልጣናት እንደሚሉት አልቀዳሪፍ በተባለው የድንበር አካባቢ በሚገኙ 34 መንደሮች ውስጥ የሚገኙ ነዋሪዎች ከአካባቢያቸው ተፈናቅለዋል። ሱዳንና ኢትዮጵያ ለረጅም ጊዜ አወዛጋቢ ሆነው የቆየውንና በሰሜን ምዕራብ ኢትዮጵያና የደቡብ ምስራቅ ሱዳን በሚገናኙበት አልፋሽጋ በተባለው አካባቢ ያለውን ውዝግብ ለመፍታት ባለፈው ታህሳስ የጋራ ድንበር ኮሚቴ መስርተዋል። ይሁን እንጂ በካርቱም የኢትዮጵያ አምባሳደር የሱዳን ወታደሮች በትግራይ ክልል የተካሄደውን የጦርነት አጋጣሚ በመጠቀም አወዛጋቢዎቹን መሬቶች ወረው መያዛቸውን ይናገራሉ። አምባሳደር ይበልጣል አእምሮ የሱዳን ወታደሮች ከድንበሩ አካባቢ በአስቸኳይ ለቀው እንዲወጡና ወታደራዊ ዘመቻዎቻቸውንም እንዲያቆሙ ጥሪያቸውን አቅርበዋል።
Very recently, in the first week of November 2020, we witnessed unprecedented military incursion by the Sudan.
በጣም በቅርቡ በህዳር ወር መጀመሪያ አካባቢ የድንበር የጋራ ልዩ ኮሚቴ ስብሰባ ተቀምጦ ለጉዳዩ ልባት ለመስጠት እየተነጋገረ ባለበትና የኢትዮጵያ መከላከያ ሰራዊት እንደ አውሮፓውያን አቆጣጠር ህዳር 4 ወደ ትግራይ በተንቀሳቀሰበት ሰዓት ባልተለመደ ሁኔታ የሱዳን ጦር ወረራውን ሲያካሂድ ተመልክተናል። የሱዳን ጦር ይህን አጋጣሚ በመጠቀም ወደ ኢትዮጵያ ድንበር ዘልቆ በመግባት ንብረት ዘርፏል፣ ካምፓችንን አውድሟል፣ ሰዎችንም አስሯል፣ አጥቅቷል፣ ገድሏል፣ በብዙ ሺዎች የሚቆጠሩ ኢትዮጵያውያንንም አፈናቅሏል።
ብዙ ሱዳናውያን የአምባሳደሩን ክስ የተቃወሙ ሲሆን የሱዳን ወታደሮች ዘመቻቸውን አስፋፍተው እንዲቀጥሉ ጠይቀዋል። የደህንነት ጉዳይ ታዛቢዎች ግጭቱ በክልሉ ላይ የሚያስከትለው ብዙ መዘዞች ይኖሩታል ይላሉ። ባለሙያው ስዋራሚ ካሊድ እንዲህ ብለዋል።
المشاكل التي وقعت مؤخرا في الحدود لها انعكاسات أمنية خطيرة جدا على المواطنين على
الشرق بقربو يتباباسي هدو جيتشت بدنبرا كبابي منورو زيغوشنا والتادروش ደንነት ላይ በጣም አደገኛ የሆነ ተጽዕኖ ይፈጥራል። በርካታ ህዝብና ነገሮችን በጦርነት ለማስተታተፍ የሚደረገው ጥረትም አደገኛ ሲሆን በተለይ በኢትዮጵያ በኩል ቀድሞውንም በረሃብ እየተጠቁ ባሉ ወገኖች ላይ ችግር ያስከትላል።
ከ50 ሺህ በላይ የሚሆኑ ኢትዮጵያውያን በቅርቡ በትግራይ የተካሄደውን ጦርነት በመሸሽ ምስራቃዊ ሱዳን በሚገኙ የስደተኞች ካምፖች ውስጥ ይገኛሉ። የሱዳን መንግስትም ብዙዎቹን ስደተኞች ከድንበር አካባቢ ያራቃቸው መሆኑ ይታወቃል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ
ከዚሁ ጋር በተያያዘ በሱዳን መንግስት ውስጥ ያሉ አንዳንድ ወገኖች የሶስተኛ ወገን አጀንዳ ለማስፈጸም እየሰሩ ነው ሲሉ የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ጄነራል ብርሃኑ ጁላ ተናግረዋል። እየተላላከ ያለ ሲሉ የገለጹት ቡድን የሱዳንና የኢትዮጵያ ህዝቦችን ወዳል ሆነ ነገር ለማስገባት እየሰራ ነው በማለት ነው ተናገሩት። የኢትዮጵያ አውሮፕላን የሱዳንን አየር ክልል ጥሶ ገብቷል በሚል ከካርቱ ወገን የተሰነዘረውን ውንጀላ አጣጥሏል። ወደ ጦርነት የምንገባ ከሆነም በግልጽ እንጂ በድብቅ አይሆንም ሲሉ ነው ኢትዮጵያዊው ጄኔራል ለአሜሪካ ድምጽ አስረዱት። የተሳሳተ ውሳኔ ወስነን ወደነሱ ወጥመድ እንድንገባ የሚፈልጉ ወገኖች አሉ ያሉት ጄኔራል ብርሃኑ ጦርነት በፈለገ ትንሽ ቡድን ፍላጎት ግን ወደነሱ ቀለበት አንገባም ብለዋል። ሰከን የማለትን አስፈላጊነት የጠቀሱት ኢታማዦር ሹሙ መሬታችን ደግሞ የትም አይሄድም በማለት አክለዋል። እስክንድር ፍሬው ተጨማሪ ዘገባ ያስደምጠናል።
ኢትዮጵያና ሱዳን የድንበሩ ዝግብ ቀጥሏል። በተለያዩ ጉዳዮችም ላይ እየተወነጃጀሉ ነው። የኢትዮጵያ አውሮፕላን በዚህ ሳምንት የአየር ክልላችንን ጥሶ ገብቷል ሲል የሱዳን መንግስት ወንጅሏል። የኢትዮጵያ መንግስት ግን ወንጀላውን አጣጥሏል። እንደዚህ አይነት ወንጀላ ለሶስተኛ ወገን እየተላላከ ያለ ሲሉ የገለጹት ቡድን ተግባር መሆኑን ነው የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጄነራል ብርሃኑ ጁላ ለአሜሪካ ድምጽ ያስረዱት።
አውሮፕላን ያሉት ግን ሆን ተብሎ ተበረከ ነው። ምናልባትም ይሄ ራሱ የሶስተኛ ወገን አይዲያ ነው ብለን ነው የምናምነው እንጂ እዛ እንኳን አውሮፕላን ወፍ አልበረረ። ከበረረ ደግሞ እኛ የምንደብቀው ነገር የለም አብረናል እንላለን። ወደ ጦርነት የምንገባ ከሆነም በግልጽ ነው እንጂ የምንገባው በድብቅ በመናምን የምንገባው ነገር የለም።
ከሱዳን መንግስት ወገን የተሰነዘረው ሌላ ወንጀላ በመንግስት የሚደገፉ የኢትዮጵያ ታጣቂዎች በድንበር አካባቢ በሰነዘሩት ጥቃት 8 ሲቪሎች ተገለዋል የሚል ነው። ይህንን የሱዳን ወንጀላ በተመለከተ ቀጥተኛ ምላሽ ያልሰጡት ጄኔራል ብርሃኑ ጁላ አልፎ አልፎ በድንበር አካባቢ የሚከሰቱ ግጭቶች አዲስ አለመሆናቸው እና ያስረዱት
እዚህ ሱዳን 500 ሞተ ኢትዮጵያ 400 ሞተ ይሄ እኮ ለ30 አመት የቆየ ችግር አዲስ አይደለም። እንደዛ ሚሊሻም ይጋጫል አንዳንድ ጊዜ ባለሀብትም በዛም በዚህም ኃይል እያሰማራ ያጋጫል። በጣም የቆየ የተለመደ ጊዜ እንደዛን ነገር እንዳይከሰት የጋራ ፓትሮል እናድርግ ሁሉ ነገር በነበረበት ይቆይ ያን ስንነጋገርበት የነበረ ነገር ነው።
የሱዳን ኃይሎችን በሰርጎ ገብነትና በጠባጫሪነት የምትወነጅለው ኢትዮጵያ ተጠያቂ የምታደርገው ግን የዚያችን ሀገር መንግስት በመሆኑ አይደለም። ጠቅላይ ኤታማዦር ሹም ጄነራል ብርሃኑ ጁላም ይሄንን ሐሳብ ነው ያጠናከሩት።
እኛ የሱዳን መንግስት ቁጭ ብሎ መክሮ ህዝቡን አሳምኖ እና ይሄን ነገር እርምጃ ወስዷል የሚል የለንም። የሆነ ግሩፕ አለ እየተላላከ ያለ ይሄ ግሩፕ ሱዳንና ኢትዮጵያን ወደ አለነ ነገር ሊያስገባ እየሰራ ነው። አቁሙ። ሁለቱ ሀገሮች በጣም የተሳሰሩ ናቸው። ህዝቦቹም በጣም ተጣረጉ ናቸው። ጥቅማችንም ኢኮኖሚያችንም ሁሉ ተሳሰረ ነው እና ለምንድን ነው ወደዚህ የሚትገቡት ያላቸው ነው። እኔ የኛን ሀሳብ የሚቀበሉ አሉ፣ ጽንፈኞች ደግሞ አሉ። ጽንፈኞች ደግሞ ለሱዳን ህዝብ ጥቅም ብለው ሳይሆን የላካቸው አካል አለ እንን ለማስፈጸም ነው። እኛ ወደ እነሱ ወጥመድ አንገባም ብለን በውይይት እንዲፈታ በዲፕሎማሲ መንገድ እንዲፈታ ነው የተሞከረ ያለው። መንግስት ይሄ ነው እያደረገ ያለው።
ጽንፈኞች ሲሉ ጄኔራል በዛ ሱዳን መንግስት ውስጥ የሚቀበሉም አሉ፣ በሌላም በኩል ጽንፈኞችም አሉ ማለት ነው። እዛ የሉዓላዊ ምክር ቤት ውስጥ
እንደዛ ነው እና ህዝቡ በፍጹም አሁን ያደረጉትን አይደግፍም። የተደረገው ነገር ልክ አይደለም የሚሉ የመንግስት አካላት አሉ፣ ምሁራኖች አሉ። ይሄን ደግሞ በጣም እያረገበ ያለ ቦርደር ላይ የመጣ ቅስቀሳ የሚጠሳቅስ ጦሩ ከነበረበት ትውፊት የነበረውን ስታትስ ኮ እንዲያበላሽ ያደረገ ይፎከረ ያለ ደሞ አካል አለ። ጋን ህዝብና መንግስት ኢትዮጵያን ወሰን ጥሶ ገብቷል ማለት አይቻልም። የሆነ አለ አይደል ድሮ መላላክ የለመደ አፍቃሪ ሶስተኛ ወገን የሚያፈቅር አካል አለ ገባ? እሱ ደግሞ በእጁ ስልጣን አለው። በዛች ስልጣን ተጠቅሞ ሁለቱን ሀገሮች የሚያጋጭ ስራ እየሰራ ነው እና እሱ ነው። እኛ ደግሞ የሆነ ግሩፕ ይሄን አድርጓል ብለን ወዳልሆነ እና ወደ ጠቅላላ ሁለቱንም ሀገሮች ወደሚጎዳ እንትን አንገባም ነው። በኋላም ባለፈው ብዙ ጊዜ በድርድር ነው የሚፈታው፣ በጦርነት ወቅቶ መሬት ወስዶ በዛው ሰንቶ የኖረ ማንም አካል የለም።
እናም በርካታ ሱዳናውያን በድንበር አካባቢ ያለውን የተወሰነ ቡድን እንቅስቃሴ አይደግፉም ባይ ናቸው ኢትዮጵያዊ ጀነራል።
አሁን ሱዳኖቹ እንደው ምን እያሉ ነው? የመሬት ጥያቄ በጣም አንገብጋቢ ሆነ። ጉልበቱ ካለ በጣም ትልቁ ግዛት ተወስዶ ያለው በሰሜን ምዕራብ በኩል ስለሆነ ለምን እሱ ለሄዶ አይዙም ነበር የሚል ጥያቄ ያለው ህዝቡ።
በሰሜን ምዕራብ በኩል ሲሉ በማን ድንበር ማለት ነው?
በዛ ከነሱ ሰሜን ያለ አገር አለ እና እንደዛ እያለ ነው ህዝቡ። ምንድን ነው የኢትዮጵያ ኢትዮጵያንም ሰከን ማለት አለብን። አንድም ሰው መሬት በጀርባ ተሸክሞ የሚሄድ የለም። ስለዚህ የተፈታቱ ሰዎች የተፈታተ ውሳኔ እንድወስንና ወደ እነሱ ወጥመድ እንድንገባ እያደረጉ ስላሉ በዛ መነዳት የለብንም። መሬታችን ደግሞ የትም አይሄድም።
የሱዳን ኃይሎች ድንበር ጥሰው መግባታቸውን በተደጋጋሚ የገለጸው የኢትዮጵያ መንግስት ድርጊቱንም አውግዟል። በሰላማዊ መንገድ እንዲፈታም ፍላጎቱን ገልጿል። በድንበር አካባቢ ያለው ሁኔታ ግን አሁንም ባለበት መሆኑን ነው ጀነራል ብርሃኑ የሚያብራሩት።
ነበሩበት አልፎ ገብተዋል። ነበሩበት አሁን ድንበር አልተካለለም 150 አመት አልተካለለም። ግን እኛም እንደሱም የነበርንበት የሚታወቅ ቦታ አለ። እሱን አልፎ መጥተዋል እና ልክ አይደለም ወደ ነበራችሁበት ተመለሱ ነው ያልናቸው። እኛ በዚህ ምክንያት ወደ ግጭት ወደ ጦርነት መግባት ሁለቱም ሀገሮች የለባቸውም።
አንዳንዶች ወረራ ተፈጽሟል፣ ሱዳን ወረራ ፈጽማለች ይላሉ። በእናንተ እምነት ሱዳን ወረራ ፈጽማለች? ይሄን እንደ ወረራ ነው የምትቆጥሩት?
ምን መሰለህ፣ ወሰን አልተካለለም አላልኩም። አልተካለለ ስላልተካለለ ብዙ ጊዜ አንዴ እኛ እንገባለን አንዴ እነሱ ይበቃል። ይሄ አላለ ጥሩ ዝምድና ባለበት እንሆናለን። እንደ አሁኑ አይነት ከኋላ የሆነ ግፊ ሲኖር ወይም በአንዳንድ ጉዳዮች ያለመጣጣም ሲኖር ደግሞ አንዳንዴ እኛ እንገፋለን፣ ሌላ ጊዜ እነሱ ይገፋሉ። እንደዚህ አይነት መገፋፋት የተለመደ ነው። አሁን ወረራ ነው ለማለት ትዳሪ ነው ማለት ወረራ ከሆነ እኮ እዛ አይቆምም ነገርየው። ነገርየው እዛ ሳይሆን የሚቆመው የአገር ወረራ ከሆነ ይወጣል ወደ ደጋው ማለት ነው። ማንበርከክ ስለሚሆን ማለት እንደዛ ለማለት አስቸጋሪ ነው እና ግን እነሱ የኛ ነው የሚሉት አለን የሚሉት መሬት አላቸው። የኛ ነው መሬቱ የእናንተ አይደለም የሚል ነገር አለ። የቅኝ ግዛት ውል ጊዜ ያለው ነገር የሆነ አጨቃጫቂ ነገርም አለው። ብዙ ጊዜ በንጉሱ ጊዜም ለማካለል ተሞክሮ አልተካለለም። በደርግም ሞክሮ አልተካለለም። በኢህአዴግም ሞክሮ አልተካለለም። እና ያለፈው ትውልድ ለአሁኑ ትውልድ ያቆየው እንትን ነው እንትን አጀንዳ ነው። እና ይሄም ቢሆን በእንትን ነው የሚፈጠረው ንግግር በውይይት በመግባባት ሰጥቶ በመቀበል ነው እንጂ የሚፈታው ወደ ጦርነት ከገባ ማ ለአንድ ቁራጭ መሄድ ተብሎ የሱዳን ኢኮኖሚ እዚህ ላይ የሚከስከስ ከሆነ የሱዳን ዜጋ ህይወት እዛ ላይ የሚከሳክስ ከሆነ ከዛ በኋላም ከስክሶም መሬቱን ይዞ በጉልበት ለመቆየት በማይችልበት ሁኔታ በጣም እንትን ነው በደንብ ማሰብ የሚጠይቅ ይመስለኛል።
በሱዳን በኩል የሚሰራጩ መረጃዎች የፈጸሙትን ድርጊት ለመሸፋፈን እየታቀዱ ናቸው ብለዋል ጀነራል ብርሃኑ በዚሁ ቃለ መጠይቅ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዘጋቢዎቻችንን እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የፌደራል አደጋ ስጋት ስራ አመራር ኮሚሽን በትግራይና ቤንሻንጉል ጉሙዝ ለተፈናቀሉ ዜጎች በቂ ድጋፍ እያደረኩ ነው ብሏል። ከክልሎች በሚቀርብ ጥያቄ መሰረት ድጋፍ እንደሚያደርጉ የተናገሩት የኮሚሽኑ የኮሙኒኬሽን ዳይሬክተር አቶ ደበበ ዘውዴ በዚህም በትግራይና ቤንሻንጉል ጉሙዝ ለተፈናቀሉት ከ700,000 በላይ ዜጎች ልዩ ልዩ ድጋፎችን እያደረጉ መሆናቸውን ተናግረዋል። በሁለቱ ክልሎች ያለው ችግር ከአቅሜ በላይ አይደለም ብሏል ኮሚሽኑ። አዲስ ቸኮል ያነጋገራቸው
ከቅርብ ጊዜ ወዲህ በርካታ ነዋሪዎች እየተፈናቀሉባቸው ላሉት የትግራይና የቤንሻንጉል ጉሙዝ ክልሎች አስፈላጊውን ድጋፍ እያደረገ መሆኑ የአደጋ ስጋት ስራ አመራር ኮሚሽን አስታውቋል። የኮሚሽኑ የኮሙኒኬሽን ዳይሬክተር አቶ ደበበ ዘውዴ ለቪኦኤ እንዳስታወቁት በትግራይ 485,066 በቤንሻንጉል ጉሙዝ ደግሞ 245,540 ለሚሆኑ ተፈናቃዮች ልዩ ልዩ ድጋፎች እየተደረጉ ናቸው ብለዋል። ድጋፉ ለተፈናቃዮች ብቻ ሳይሆን በቤታቸው ሆነው የምግብ ችግር ላጋጠማቸውም እንደደረሰ ገልጸዋል። በትግራይ ክልል ከዚህ በፊት የሚደረጉ ወራዊ ድጋፎች አካል እንደሆነ የተነገረለት ድጋፍ ከሶስት ቀን በፊት መላኩንም አቶ ደበበ አስታውቀዋል።
እኛ አሰራር በየወሩ ድጋፍ ማቅረብ ነው። ለአንድ ሰው 15 ኪሎ እህል፣ 0.45 ዘይት፣ ሌሎችም አስፈላጊ የሆኑ ድጋፎችን እንሰጣለን። በትግራይ ክልል ይህን መሰረት በማድረግ ቀደም ሲል የተላከው እንዳለ ሆኖ አሁን ከጥር 3 ላይ የተላከ ለአላማጣ፣ ለጨርጨር፣ ለኮረም፣ ለመቀሌ፣ ለማይካድራ፣ ለሁመራ፣ ለሽሬ፣ ለአዲረመጽ፣ ዳንሻ፣ ማይጸምሪ እና በከር የስንዴ እህል፣ የስንዴ ዱቄት፣ ሲኤስቢ የምንለው አልሚ ምግብ አለ። ይሄ በተለይ ከተረጂዎች ውስጥ 35% ህፃናት፣ ንፍሰ ጡሮችና አጥቢዎች ይሆናሉ በሚል የሚላክ ነው። ዘይት አለ፣ ፓስታ፣ ሩዝ፣ መኮሮኒ በድምሩ 80,480 ኩንታል ልከናል። ይሄ ቀደም ሲል ከተላከው በየወሩ ይሄ የህግ ማስተባበር ዘመቻው ከተጀመረ ጀምሮ ወገኖች በተፈናቀሉባቸው ቦታዎች ሁሉ የማድረሱ ስራ እየተካሄደ እንዳለ ልገልጽ ልፈልጋለሁ። ሌላው ከዚህ ሌላ የወተት ዱቄትና ብስኩትም 652 ካርቶን ተልኳል።
በድጋፉ ማዕከላዊና ምስራቅ ትግራይ አለመከታታቸውን በተመለከተ ከቪኦኤ ለቀረበላቸው ጥያቄ አቶ ደበበ ሲመልሱ በየቦታው የማስተራጨት ስራው የክልሉ እንደሆነና ከክልሉ በቀረበው የተረጂ ቁጥር መሰረት ድጋፍ መላካቸውን ተናግረዋል።
ለምሳሌ አሁንኛ አላማጣ፣ ጨርጨር፣ ኮረም፣ መቀሌ፣ ማይካድራ አልክንጂ ለምሳሌ እኔ ሽሬ ሄድኩበት ጊዜ ወደ 45 መኪና እኮ ነው የተላከው። እህሉ ሲላክ ክልሉ በጠየቀው መሰረት ነው የሚሄደው። ክልሉ ሲጠየቅ ክልሉ ግን ማኔጅ ማድረግ መቻል አለበት። ለምሳሌ አክሱም ሊሄድ ይችላል፣ ሌሎችም ቦታዎች ሊሄዱ ይችላሉ። ክልሉ ችግሩ ባለበት ቦታ ላይ ምክንያቱም ይሄ ሌሎች አካባቢዎች የምግብ እጥረት ሊከሰት ይችላል። እነዚህን ችግሮች ሊያቃልል በሚችል መልኩ እነሱ ነው ያን የሚያስተዳድሩት። በነገራችን ላይ አሰራራችን እንደዚያ ነው።
ለክልሉ ትሰጣላችሁ፣ ክልሉ ነው የሚያስተዳድረው።
ክልሉ ማኔጅ ያደርገዋል። ይህን ማኔጅ ሲያደርግ ግን የእኛ ስራ ኢመርጀንሲ ኮኦርዲኔሽን ሴንተሩ አለ ብያለሁ፣ የመከታተል ነው።
በጉዳዩ ለመረጃ እንዲሰጡን ጥያቄ ያቀረብንላቸው የትግራይ ክልል ጊዜያዊ አስተዳደር ሊቀመንበር ዶክተር ሙሉ ነጋ ትግራይ ክልልን በተመለከተ ሳምንታዊ መረጃ በማዕከል ደረጃ በክልሉ ኮሙኒኬሽን ብቻ እንዲሰጥ መወሰኑን ገልጸው መረጃዎችን ከዚያ ሳምንታዊ መድረክ እንድንወስድ ጠቁመውናል። በኮሙኒኬሽን ኃላፊነት የተሾሙትን ለማግኘት ያደረግነው ጥረትም አልተሳካም። ለተፈናቃዮች ከምግብ ነክ ድጋፍ ባሻገር የትምህርት፣ የጤናና መሰል ድጋፎች እንደሚያስፈልግ የገለጹት አቶ ደበበ ይህንንም በፌዴራል ደረጃ የተዋቀረው የአስቸኳይ ጊዜ ምላሽ ሰጪ ማስተባበሪያ ማዕከል እየሰራበት ነው ብለዋል። ከዚህ ጋር ያዘም የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል በትላንትናው ዕለት በፌስቡክ ገጻቸው ላይ በመቀሌ ከተማ ለሁለት ቀናት ተገኝተው ከክልሉ ኮማንድ ፖስትና ከጊዜ አስተዳደሩ አመራሮች ጋር በመሆን የዕለት ደራሽ እርዳታ ስርጭት፣ የሕክምና አገልግሎት አሰጣጥና አጠቃላይ የመልሶ ማቋቋም ስራ ዝግጅት ያለበትን ደረጃ መገምገማቸውን አስታውቀዋል። ዝርዝር መረጃውን በተመለከተ ግን ያሉት ነገር የለም። በቤንሻንጉል ጉሙዝ የተደረገውን ድጋፍ በተመለከተ ከምግብ ነክ ድጋፎች ባሻገር ሌሎች በዕለት ከዕለት እንቅስቃሴ የሚያስፈልጉ ቁሳቁሶች ጭምር በድጋፍ መካተታቸውን አቶ ደበበ አስታውቀዋል።
ቤንሻንጉል ጉሙዝ እንግዲህ 245,540 ናቸው ያሉት ተፈናቃዮች። ተፈናቃዮች የት ነው ያሉት? እዛ በተፈናቀሉበት ቦታ ነው ያሉት። በተፈናቀሉበት ቦታ ካሉ ቤታቸው ስለሌሉ ከፍተኛ ድጋፍ ይፈልጋሉ። ይሄ ከፍተኛ ድጋፍ ስንል ምግብ ብቻ ሳይሆን ምግብ ነክ ያልሆኑ ድጋፎችም አብረው እንዳሉን ልገልጽ ልምፈልገው። ስለዚህ ለእነዚህ ቅድም ቁጥር ላልኩ በተለይ አሶሳ፣ ካማሺ፣ መተከልና አዊ ዞን ላሉት የስንዴ እህል፣ የስንዴ ዱቄት፣ የምግብ ዘይት፣ አልሚ ምግብ፣ በቆሎ ዱቄትና መኮሮኒ በድምሩ 44683 ኩንታል ልከናል በወደ ቦታው ላይ። ይሄ ጥር 3 የተላከ ነው። ቀደም ሲልም የተላከ አለ። ለምን በየወሩ ነው እኛ መልከው? ለአንድ ሰው ቀድም ባልኩ ያው ስታንዳርድ ነው የተጠበቀ ከፍፍል ነው የሚደረገው። ግን ለቤንሻንጉል ጉሙዝ ምግብ ነክ ያልሆነ ድጋፍም አድርገናል። ምግብ ነክ ያልሆነ ድጋፍ ስንል ኪት ነው ኦልሞስት 15 ይሆናሉ። ፕላስቲክ ሽታ አለ፣ ሳህን አለ፣ ድንኳን፣ ጀረካን፣ ማንቆርቆሪያ ኩባያ፣ ጭልፋ፣ ባልዲ፣ ጆግ፣ ሳሙና፣ አልባሳትም ሊኖሩ ይችላሉ። ፍራሽና ብርድ ልብስንም ጨምሯል። እነዚህን ወደዛ ካለ 331476 ወደ ቦታው ልከናል።
በቤኒሻንጉል ጉሙዝ በየጊዜው ግጭት እየተከሰተ ከመሆኑ አንጻር ይሄ ወራዊ ድጋፍ ከተሰጠ በኋላ የሚፈናቀሉ አዳዲስ ተፈናቃዮችን ተደራሽ ለማድረግም ወር መጠበቅ ሳያስፈልግ ክልሉ በማንኛውም ጊዜ ለአዳዲስ ተፈናቃዮች ተጨማሪ የድጋፍ ጥያቄ ካቀረበ እናቀርባለን ብለዋል። የአደጋ ስጋት ስራ አመራር ኮሚሽን 8 ማዕከላዊ መጋዘኖች በበቂ ሁኔታ ዝግጁ መሆናቸውን የገለጹት አቶ ደበበ ተቋማቸው በአንድ ጊዜ በሚሊዮን የሚቆጠሩ ተፈናቃዮችን ተደራሽ ማድረግ ልምድ ያለው ከመሆኑ አንጻር አሁን በሁለቱ ክልሎች ያሉ በመቶ ሺህ የሚቆጠሩ ተፈናቃዮች ከአቅም በላይ ሁሉም ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ በአሐዱ ራዲዮ 94.3 ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ ዝግጅት ነው የምንዘልቀው፣ ለጥያቄው መልስ። ሴት የሰላም መሰረት ነች ይባላል። እንዲህ ከተባለ ለሀገር ምን ማድረግ ይችላሉ? ሴቶችና እናቶች ለአንድ ሀገር ሰላምና መረጋጋት እንዲሁም ለሰዎች መብት መከበር ምን አስተዋጽኦ ማበርከት ይችላሉ? በጥያቄው መልስ ዝግጅታችን እንግዶችን ጋብዘን አወያይተናል። የውይይቱን የመጀመሪያ ጥቂት ክፍል ዛሬ የምናስደምጣችሁ ሲሆን እንግዶቻችንን ከምናስተዋውቅበት ዝግጅቱን እንጀምራለን። ፕሮግራማችንን ለማስተዋወቅ ለጥያቄው መልስ የተሰኘው ዝግጅት በአሜሪካ ድምጽ የአፍሪካ ቀንድ ዝግጅት ክፍል ማኔጂንግ ኤዲተር ትዝታ በላቸው ሲዘጋጅ የቆየ ተወዳጅ ፕሮግራም ነው። የኮሮና ቫይረስ ስርጭትን ለመቀነስ ሁላችንም ከየቤታችን ሆነን ስንሰራ ለጥያቄው መልስ ዝግጅት አመቺ ባለመሆኑ ላለፉት 11 ወራት ተቋርጦ የነበረ ዝግጅት ነው። ነገር ግን አድማጮቻችን በጥያቄ በቀጥታ የሚሳተፉበትና ምላሽ የሚያገኙበት ዝግጅት መሆኑ አሁን በድጋሚ ጀምረናል። በድጋሚ ለጀመርነው የዚህ የመጀመሪያ ዝግጅታችን የጋበዝናቸው እንግዶች በኢትዮጵያ ሰላም ለማምጣት የተለያየ እንቅስቃሴ ሲያደርጉ የቆዩ ሴቶች እንዲሁም እናቶች ናቸው። እንግዶቻችን በስልክ መስመራችን ላይ ይገኛሉ። በመጀመሪያ እንኳን ደህና መጣችሁ።
እንኳን ደህና ቆየሽ።
እንግዶቻችንን በየተራ ለአድማጮቻችን ላስተዋውቅ። ወይዘሮ ማሪያ ሙኒር የህግ ባለሙያ ናቸው። ሰራተኛና ማህበራዊ ጉዳይ ሚኒስቴር ውስጥ ሰርተዋል። ለረጅም አመታት ደግሞ በዳኝነት አገልግለዋል። የህግ ባለሙያ ሴቶች ማህበር የቦርድ አባልና በበጎ ፈቃደኝነት ለሴቶች ነጻ የህግ ማማከር አገልግሎት ይሰጡም ነበር። በጥብቅና ሙያ ላይም ተሰማርተው ነበር። በበጎ ፈቃድ አገልግሎት ስራም ከሌሎች የሙያ አጋሮቻቸው ጋር በመሆን አቋቁመውት የነበረውን የቀድሞውን ጾታዊ ጥቃት ተከላካይ ማህበር ስምና አገልግሎቱን በተወሰነ መልኩ በመቀየር የአሁኑን የሴቶች ማረፊያ ልማት ማህበር መስርተው ጥቃት ለደረሰባቸው ሴቶች የማረፊያና የምክር አገልግሎት ይሰጣሉ። ወይዘሮ ማሪያ ኢትዮጵያ ውስጥ የፖለቲካ አለመረጋጋት በተከሰተበት ወቅት ከሌሎች ሀገር ሽማግሌዎች ጋር ወደ ትግራይ ክልል አቅንተው ሰላም እንዲመጣ የተማጸኑ ናቸው። ወይዘሮ ማሪያ በድጋሚ የጥያቄው መልስ እንግዳ ሆነው ስለቀረቡ እናመሰግናለን። ተኛው እንግዳችን ወይዘሮ የምወድሽ በቀለ ሴቶች ይችላሉ ወይም ወመን ካንዱ ኢት የተሰኘ የሲቪክ ማህበር መስራችና ዳይሬክተር ናቸው። የኢትዮጵያ ሴት ደራሲያን ፕሬዝዳንትም ነበሩ። አሁን የቦርድ ሰብሳቢ ናቸው። 8 ልቦለድ ግጥምና አጫጭር ታሪኮችን የያዙ መጽሐፎችን በግላቸው ጽፈዋል። 6 ደግሞ ከሌሎች ጸሐፊዎች ጋር በመሆን አሳትመዋል። ከ10 ዓመት የፖሊስና አርምጃው ጋዜጣ ዋና አዘጋጅና የፕሬስ ኃላፊ ነበሩ። በሴቶች መብት ላይ የተለያዩ ስራዎችን እየሰሩ ናቸው። ሴቶችና እናቶች ለአንድ ሀገር ሰላምና መረጋጋት እንዲያመጡ መስራት አለባቸው በሚል አቋምም የተለያዩ እንቅስቃሴዎች ያደርጋሉ። የዛሬው የጥያቄውና መልስ እንግዶቻችን ናቸው። ወይዘሮ የሞድሽን አመሰግናለሁ ለጥያቄው መልስ እንግዳ ስለሆኑ እርሶንም። ወደ አድማጮቻችን ወደ ጥያቄዎቻችሁ ከመዝለቃችን በፊት በዚህ ጉዳይ በቅድሚያ ማብራሪያ እንዲሰጡን እንግዶቻችንን ልጋብዛቸው። ለመሆኑ ሴቶችና ሰላም ያላቸው ግንኙነት ምንድነው? ከወይዘሮ ማርያም ሙኒር ልጀምር።
ሴቶች የሰላም ምልክቶች ናቸው። ሰላም የሚጀምረው ከየትም አይደለም፣ ከቤት ነው። ቤት ውስጥ ሰላም ከሌለ ጎረቤት ሰላም አይኖርም፣ አገር ላይ ሰላም አይኖርም፣ በአካባቢ ሰላም አይኖርም። እና ያንን ቤት ደግሞ ሰላም ለማድረግ እናቶች ትልቁን ሚና ነው የሚጫወቱት። ቤት ውስጥ ብዙ ልጅ ሊኖር ይችላል፣ አንድም ሁለት ልጅ ሊኖር ይችላል። ያንን ቤተሰብ ለማረጋጋት ወደ ጥሩ መስመር ለመውሰድ በጣም ትልቁን እርምጃ የሚወስዱት ናቸው። ልጆችን ደግሞ የሚኮተኩቱና የሚያሳድጉ አሁን በመሪነት ደረጃ ያሉት በሙሉ እናቶች ያሳደጓቸው ቤት ውስጥ ያሳደጓቸው ናቸው። ብዙ ጥሩ አድርገን ያሳደግናቸውን ልጆች በሰላም በፍቅር ፍቅርን አሳይተን ሰላምን አሳይተን መዋደድን መተጋገዝን አሳይተን ያሳደግናቸው ልጆች መሪም ሲሆኑ አገር ውስጥም በየትም ቦታ ኃላፊነት ቢሰጣቸው ውስጣቸው ከህፃንነት ጀምሮ ይዘውት የመጡት ስለሆነ ያንን ነው ተግባራዊ የሚያደርጉት። የዘራነውን ነው የምናጭደው። ጥሩ ከዘራን ጥሩ እናጭዳለን። መጥፎ ልጆችን መንገብገብን መስገብገብን ከሰው ጋር መጣላትን ለሰው ላይ ክፉ መሆንን አድርገን ያሳደግናቸው ልጆች ወደ መሪነትም ወደ ሌላ ኃላፊነት ቦታም ሲወጡ እነኛ ልጆች ያን ባህል ይዘው ነው የሚያድጉት። ይሄ እንግዲህ በሳይንስም የተረጋገጠ ነው። እና ለሰላም እናቶች በጣም ቅርብ ናቸው። በሰፈርም በአካባቢውም በጎረቤትም በእድርም በሁሉም አካባቢ እና ሴቶች ባሉበት እናቶች ባሉበት አካባቢ ፍቅርን ማምጣት ይችላሉ፣ ጸብን ማምጣት ይችላሉ፣ አልሆነ ነገርን ማምጣት ይችላሉ። ስለዚህ ለሰላም ትልቁን ኃላፊነት የሚወስዱት ትልቁን ስራ የሚሰሩት እናቶችና ሴቶች ናቸው ብዬ ነው የማስበው።
እሺ ወይዘሮ የሚወድሽ።
እሺ አመሰግናለሁ። ሴትነት በራሱ ሰላም ነው ብዬ ነው የማምነው። ምክንያቱም አንዲት ሴት ትውልድ ቀጣይ ናት። ከነጻነት ጀምሮ አርግዞ መውለዱ እንደገና ልጅ ማሳደጉ ያንን ልጅ ኃላፊነት ማቃቱ በራሱ ሂደቶች አሉ። እነዛን ሂደቶች በፍቅር በሰላም በእርጋታ የምትፈጽም ሴት ናት እና ከነዛ ውስጥ አንዱ ጎልባ ሴት ትታወቃለች። ስለዚህ ሴት የሰላም ምልክት ናት። ሴት ሰላም ለማምጣት ቁልፍ ሚና አላት። በተለይ በሀገር ሰላም ላይ የሴቶች ሚና ዋነኛ ነገር ነው ብዬ ነው ማስበው። ምክንያቱም ሰላም መናጋት ውስጥ ያሉ ሰዎች በሙሉ የእናቶች ውጤት ስለሆኑ እነሱ ለመመለስ እናቶች ቢሰሩ ውጤታማ ይሆናሉ። ምክንያቱም ሁሉም የተገኙት ከእናት ነው እና ቅድሚያውን ወስዳ አንዲት ሴት ራሷን ሰላም ለማምጣት በራሷ ተነሳስታ እንኳን ብዙ ስራ ብትሰራ ውጤታማ ትሆናለች ብዬ ስለማምን ሴቶች የሰላም ግንባታ ላይ የሚሰሩት ስራ ለውጤት ያበቃቸዋል ብዬ አስባለሁ።
የጥያቄው መልስ ዝግጅትን ለዛሬ እዚህ ላይ ገታ እናድርገው። ዋናውና ሙሉ ክፍል በቅዳሜው ምሽት ይቀርባል። የምታዳምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ ዝግጅት ነው። አድማጮች አሁን እሰጥ አገባ። የኢትዮጵያን የዛሬ ይዞታ ግጭትና ሰላምን በአንድ ሀገር ህዝብ አብሮ የመኖር እጣ ላይ የተደቀኑ ፈተናዎችን መንስኤና ብሎም ወደፊት የሚያራምዱ መንገዶችን በሚመለከቱ አበይት ጭብጦች ዙሪያ በሁለት የህግ ባለሙያዎች መካከል የተደረገ ክርክር ነው ዛሬ እሰጥ አገባ ይዞ የቀረበው። የኢትዮጵያን ህገ መንግስትና ፌደራላዊ አስተዳደርን በሚመለከቱና በሚያነጋግሩ ርዕሰ ጉዳዮች ዙሪያ ትኩረት ያደረገውም ክፍል ነው። የክርክሩ ተሳታፊዎች በኢትዮጵያ ፖለቲካዊ ጉዳዮች ዙሪያ በመጻፍ እንዲሁም በተለያዩ የአፍሪካ ቀንድ ጉዳዮች ላይ ትንታኔ በማቅረብ የሚታወቁት በሰሜን ምስራቅ ኢንግላንድ ከኒውካስል ከተማ ወጣ ብሎ የሚገኘው የኬል ዩኒቨርሲቲ የህግ መምህር ዶክተር አወል ቃሲም አሎና በሰሜን ምስራቅ ዩናይትድ ስቴትስዋ የማሳቹሴትስ ክፍለ ግዛት ጠበቃ መቅጠር ለማይችሉ ተከሳሾች የህግ ጠበቃ የሚያቆመው public defender የተባለው ድርጅት ምክትል ሊቀመንበር አቶ ደረጀ ደምሴ ቦልቶ ናቸው። በቦስተን ከተማ በጥብቅና ሙያ የሚተዳደሩት አቶ ደረጀ ካሁን ቀደም በግዛቲቱ የተከላካይ ጠበቆች ማህበር ፕሬዝዳንትና ለዜጎች የነጻነት መብት የቆመው ማህበር ሲቪል ሊበርቲ ዩኒየን የማሳቹሴትስ ክፍለ ግዛት ምክትል ፕሬዝዳንት በመሆንም አገልግለዋል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በቀደመው ክርክራቸው እልባት ያደረጉበትን ጭብጥ በማስታወስ ይጀምራል። ሰፋ ያለውን የዛሬውን ክፍልም ውይይቱ ይወስዳል። ወደዊ
ኢትዮጵያ እየተጋፈጠች ያለችው መሰረታዊ መዋቅራዊ ችግሮች አሁን ያለው ህገ መንግስታዊ መዋቅር ችግር ነው ብዬ አላምንም ነው የሚሉት ዶክተር አወል። ህብረ ብሔራዊ ፌዴራሊዝም የፈጠረውም አይደለም ይላሉ። እዚሁ ንግግር ላይ አቶ ደረጀ በቃላት ብቻ ነው እንጂ በተግባር የለም ይላሉ። እስኪ አብራሩልን ዶክተር አወል።
እዛ ነጥብ ላይ አቶ ደረጀ ላነሳቸው ሶስት ነጥቦች ነበረ መልስ እየሰጠው ያለው። ከማስታወሱ ድረስ ያሉት ምን ነበረ? አንድ ህገ መንግስት እንደ ህገ መንግስት ሊያሟላ የሚገባቸው ያሉትና እንደመመዘኛ መጠቀመው ካሉት ነገር አንዱ እኩልነትን ማረጋገጥ መቻል አለበት፣ የግለሰቦችን መብት ማስከበር መቻል አለበት። ሶስተኛ ነጥብ አለ። ሶስተኛው ነጥብ ምን ነበረ?
ሶስተኛው ዲሞክራሲያዊ መብቶችን ያስከብራሉ የሚል ነው አቶ ደረጀ ያቀረቡት።
ዲሞክራሲያዊ መብቶችን አዎ። እና ከዚህ ጋር በተያያዘ እኔ ያነሳሁት ነጥብ ምን ነበረ? አሁን ያለው የኢትዮጵያ ህገ መንግስት አመጣጡ ዲሞክራሲያዊ አልነበረም። የኢትዮጵያ ህዝቦች ተወያይተውበት ህገ መንግስትን የሚያክል ነገር መቀረጽ ባለበት መልኩ የተቀረጸ አይደለም። ሶ ከሌጂቲመሲ አንጻር ትልቅ ችግር አለበት፣ ትልቅ ዲፊሲት አለበት። ያለው ቴክስት ግን እንደ ቴክስት ስናይ እነዚህ ሶስት አቶ ደረጀ ያስቀመጣቸውን መስፈርቶች ሙሉ በሙሉ ያስቀምጣል። የግለሰቦችን መብት ያስከብራል። አዎ በደንብ ያስከብራል። ኢንፋክት ይሄ ሶስተኛው ቻፕተር የምንለው ከሰብአዊ መብቶችና ከዲሞክራሲያዊ መብቶች ጋር በተያያዘ ያሉትን ድንጋጌ ስናይ ኦልሞስት ቃል በቃል መሰረታዊ የሚባሉ የዓለም አቀፍ ሰብአዊ መብት ሰነዶች የሚያስቀምጡ መብቶች ነው ሪፕሮዲውስ የሚያደርገው ቨርባትም ምንም ሳይቀየር። ከአተገባበር አንጻር ያሉ ችግሮች ይኖሩ ይችላሉ። ከአተገባበር አንጻር ያለው ችግር ሰብአዊ መብት ላይ ብቻ አይደለም፣ ሁሉ ነገር ላይ ችግር አለ። ህገ መንግስቱ በራሱ ግን on its own እንየው እንመዝነው የምንል ከሆነ የግለሰቦችን መብት ይጠብቃል። እኩልነትንም እንደዛው እያንዳንዱ ሰው በህግ ፊት እኩል ነው መታየት መብት አለው ይላል። ማንኛውም አገር ህገ መንግስት ወይም ደግሞ ዓለም አቀፍ ሰብአዊ መብት ሰነዶች እኩልነትን በሚያረጋግጡት መልኩ ህገ መንግስቱ ያረጋግጣል። ዲሞክራሲያዊ መብቶችንም በተመለከተ በጣም ኤክስቴንሲቭ በሆነ መልኩ እነዛን ነገሮችም ያስቀምጣል። እንደውም ዲሞክራሲያዊ መብት ተብሎ ለየት ተብሎ የተዘረዘሩ መብቶች አሉ። አካዳሚክሊ ዲሞክራቲክ ራይትስ እና ሰብአዊ መብት ብሎ መለየቱ ምንድነው ዲስቲንክሽኑ ምናምን የሚባል ክርክር አለ። ግን በዛ ደረጃ ህገ መንግስቱ የማያስቀምጠው ነገር የለም። ከአተገባበር አንጻር ህገ መንግስት ብቻ አይደለም፣ አብዛኞቹ በፖሊሲ ደረጃ የሚወጡ ነገሮች ኢትዮጵያ ውስጥ ትልቅ ችግር አለባቸው። ስለዚህ ስርዓቱን በአጠቃላይ ዲሞክራታይዝ ማድረግና የህግ የበላይነት እንዲሰፍን፣ የሰው መብት እንዲከበር፣ ህገ መንግስታዊነት እንዲሰርጽ ብዙ ሊሰሩ የሚገቡ ስራዎች አሉ። ስለ ህገ መንግስቱ ሌጂቲመሲን ብዙ ልንከራከር የምንባቸው የምንችላቸው ነገሮች አሉ። ህገ መንግስቱ ግን አሳች እንደ ዶክመንት ጥሩ ዶክመንት ነው ብዬ ነው የምወስደው።
መልካም። በመዋቅር ደረጃ ችግር የለውም ነው የሚሉት አቶ ደረጀ። ከቃላት ውጪ መዋቅሩ ራሱ የለም ነው ያሉት። ቀደም ብዬ በመግቢያው ጠቆም እንዳደረግኩት።
አመሰግናለሁ። ህገ መንግስትን በምንመለከትበት ጊዜ ሁለት ነገሮችን ነው የምናየው። አንድ ቃላቱን እናያለን። ሁለት የስልጣን ክፍፍልን እናያለን። የስልጣን ክፍፍል መብት ከሚሰጡት ቃላቶች በላይ የግለሰቦችን መብትና እኩልነት የሚያስከብረው የስልጣን ክፍፍል ነው። የአሜሪካ ኮንስቲቱሽን ስታይ ቢል ኦፍ ራይት የሚባሉት ህገ መንግስቱ ከወጣ በኋላ ነው የተጨመሩት በመጀመሪያው ኮንግረስ ላይ። ይሄ አመለካከት ከየት የመጣ ነው? በመጀመሪያ በእንግሊዝም ሀገር ኮንስቲቱሽን አለ። የንጉስ ስልጣን በጣም በዛ ሲባል ንጉስ በመሳፍንትና በህዝብ መካከል ፓወር ይከፋፈል ብለው ፓርላመንት ሃውስ ኦፍ ሎርድስ ንጉስ ብለው በአንድ በጥቂትና በብዙ ሰዎች በተነሱ። ከዛ በኋላ አሜሪካኖቹ ደግሞ እንዴት ነው የግለሰብን መብት የምናስከብረው ብለው ሲያዩ የግለሰብን መብት ለማስከበር ስልጣን በጥቂት በብዙና በአንድ ሰው ብቻ ሳይሆን በኢንስቲትዩሽኖች መሃል መከፈል አለበት። ሞንቴስኩ የሚባለው ፈላስፋ ስፒሪት ኦፍ ሎስ የህግ መንፈስ ከሚለው ጽሑፍ ተነስተው ያመጡት ነው። እና ብዙ ኮንስቲቱሽኖች ዓለም ላይ የግለሰቦችን መብት ይደረድራሉ፣ በጣም ብዙ መብት ይሰጣሉ። የስታሊን ኮንስቲቱሽን በ1936-37 የወጣው በጣም ብዙ መብት ይሰጣል። የኖርዝ ኮሪያ ኮንስቲቱሽን የመናገር፣ የመሰብሰብ፣ የዴሞክራቲክ መብቶችን ይሰጣል። ይሄ የተግባራዊ አፈጻጸምና የቃሉ መኖር ሳይሆን ችግሩ አንድ ሰው መንግስት በሚከሰው ጊዜ የሚሄደው የከሰሰው ሰውዬ ዳኛ የሚሆንበት ስርዓት ከሆነ ፍትህ ሊያገኝ አይችልም። የኢትዮጵያ ኮንስቲቱሽን ከሳሽም ህግ አውጪም ዳኛም በአንድ ቦታ ላይ ነው ያለው። ፕራይም ሚኒስትሩ በፓርላማ ይመረጣል። የኮንስቲቱሽናል ጥያቄዎች በሙሉ በሃውስ ኦፍ ፌዴሬሽን ይወሰናል። በጣም የሚገርመው እንደውም ኢትዮጵያ ውስጥ ሃውስ ኦፍ ፌዴሬሽን በብሔር ቁጥር ነው የተዋቀረው። 56 ነው 57 ድምጽ ለደቡብ ህዝቦች፣ አማራና ኦሮሞ ተደምሮ ወደ 37 ድምጽ፣ ትግራይ 6 ድምጽ ነው ያለው። እና የማይኖሪቲን መብት እንኳን የማያስከብር ስርዓት ነው ያለው። አንድ ሰው ለምሳሌ ምርጫ ተደርጎ ምርጫው ተጭበረበረ ብሎ የሚከስ ቤት ነው ፍርድ ቤት ሲሄድ የኮንስቲቱሽናል ጥያቄ ስለሆነ ሃውስ ኦፍ ፌዴሬሽን ነው የሚያየው ይባላል። በሃውስ ኦፍ ፌዴሬሽን ኮንስቲቱሽናል ኢንኩሪ ካውንስል ይወስንና ሃውስ ኦፍ ፌዴሬሽኑ ማጽደቅ አለበት። ስለዚህ ህግ አውጪው ህግ አስፈጻሚው የሚዳኘው ካልተለያየ ኮንስቲቱሽኑ እርግጥ ነው ዶክተር አወል እንዳለው ብዙ መብት ይሰጣል። የሂውማን ራይትስ ኢንተርናሽናል ኮንቬንሽን ኦፍ ሲቪል ኤንድ ፖለቲካል ራይትስ ሂውማን ራይትስ ዲክላሬሽን ኦፍ ራይትስ የሚሰጡትን በሙሉ ያካትታል። ግን ያ ሚኒንግለስ ያን ተጠቅሞ አንድ ሰው ከሶ ባለፈው 30 አመት ካሳ ያገኘ ስለቃል የለም። ለምንድን ነው? ስትራክቸራሊ ዲፌክቲቭ ነው።
መልካም በቃላት መስፈሩ ብቻ ተጨባጭ ለውጥ አያመጣም። ይልቁንም አንድን ዜጋ የተዘረዘሩት መብቶቹ ተጠቃሚ እንዳይሆን የሚያደርግ መዋቅራዊ ችግር አለ ነው የሚሉት አቶ ደረጀ። ዶክተር አወል
አክል ሁለት እዚህ ጋር ትንሽ የሚጋጩ ነገሮች ያሉ ይመስለኛል አቶ ደረጀ ያነሳቸው ነገሮች ላይ እና ይሄ ክርክር በአብዛኛው የሪዮት ዓለም ልዩነትን የሚያንጸባርቅ ክርክር ይመስለኛል እንጂ ኢምፒሪክሊ ስታየው እኛም በግልጽ የተቀበልኩት ነገር ህገ መንግስቱ አመጣጡ ሊጅትሜት አይደለም ይያለው። ስለዚህ ለነነጋገር እንችላለን። ህገ መንግስቱ ውስጥ ሊሻሻሉ የሚገቡ ነገሮች አሉ ወይ ብትለኝ አወላለሁ። አንደኛው ለምሳሌ ለቢሻሻል ጥሩ ነው ብዬ ማስበው ህገ መንግስቱን የመተርጎም ስልጣን ለኮንስቲቱሽናል ኮርት የህገ መንግስት የሚተረጉም ፍርድ ቤት ቢፈጠርና ለዛ ቢሰጥ ወይም ደግሞ ጠቅላይ ፍርድ ቤት ያስልጣን ቢኖረው ጥሩ ነው ብዬ አስባለሁኝ እኔ። ስለዚህ ከዲዛይኑ አንጻር ሊሻሻሉ የሚገቡ ነገሮች አሉ ቢለው ላይ ምንም ችግር የለብኝም። አብዛኛው ግን ይሄ የህገ መንግስቱ የግለሰቦችን መብት አያከብርም የሚለው ኬት እንደሚመጣ አላውቅም እኔ። ህገ መንግስቱ ያከብራል አለ። አሁን አቶ ደረጃ ያነሱት ህገ መንግስቱ ቃላቶችን መጠቀሙና ፕሮቪዥኖቹ ድንጋጌዎቹ መኖራቸው ብቻ ሳይሆን የአተገባባበር ወይም ደግሞ የስልጣን ክፍፍል አለመኖሩ ነው ያሉት ነገር አለ። ስልጣን ኢትዮጵያ ውስጥ በህገ መንግስቱ መሰረት ተከፋፍሏል። ህግ አውጪ አለ፣ ህግ አስፈጻሚ አለ፣ ህግ የሚተረጉም አካልም አለ፣ የዳኝነት አካል። ህገ መንግስት መተርጎመን ብቻ በተመለከተ በህገ መንግስቱ መሰረት ያ ስልጣን የተሰጠው ለፌዴሬሽኖች ምክር ቤት ነው። ህገ መንግስት ብቻ አይደለም ህግ የሚተረጉመው፣ ፍርድ ቤቶችም ህገ መንግስቱን ተግባራዊ ማድረግ ይችላሉ፣ አፕላይ ማድረግ ይችላሉ።
መተርጎም ግን ይችላሉ።
እዚህ ላይ ትልቅ ክፍተት አለ።
ቆይ ልጨርስ አቶ ደረጀ። ህገ መንግስት መተርጎም የሚለው ነገር ላይ ብዙ ጊዜ ህገ መንግስት መተርጎም ማለት ምንድን ነው የሚል ክርክር አለ። አንድ ፍርድ ቤት የቀረበ ጉዳይ ካለ እዛ ጉዳይ ላይ ህገ መንግስቱን መተርጎም የግድ የሚል ከሆነ ፍርድ ቤቶች ህገ መንግስትን መተርጎም ስልጣን ስላሌላቸው ያንን ጉዳይ ለፌዴሬሽን ምክር ቤት በካውንስል ኮንስቲቱሽናል ኢንኳሪ በኩል መላክ መቻል አለባቸው፣ ህገ መንግስቱ በሚለው ማለት ነው። ፍርድ ቤቶች ግን ህገ መንግስቱን ተግባራዊ የማድረግ አፕላይ የማድረግ ስልጣን አላቸው። እሱንም ጥያቄ የለውም። ስለዚህ ህገ መንግስቱ ህገ መንግስት መተርጎም ስልጣንን ለፖለቲካዊ ለፖለቲካ ኢንስቲትዩሽን መስጠቱ ጥሩ አይደለም እንደን ይችላልን አንድ ተቀበልኩት አሁን እኔ እንዳልኩት ፍርድ ቤት ቢኖርና ያን ስልጣን ፍርድ ቤት ቢሆን ጥሩ ነው። ያ ማለት ግን የስልጣን ክፍፍል የለም ማለት አይደለም። የስልጣን ክፍፍል አለ። ሁለተኛ ማንሳት የምፈልገው ነገር ህገ መንግስቱን የሚተረጉመው አካል ፖለቲካዊ አካል ስለሆነ ህገ መንግስቱ ውስጥ ያሉት መብቶች አይከበሩም የሚለው ኮንክሉዥን ትክክል አይደለም። ምሳሌ መውሰድ እንችላለን። ዩናይትድ ኪንግደም ውስጥ እስከ ቅርብ ጊዜ ድረስ ህገ መንግስታዊ መብቶች ላይ ወይ ደግሞ እንደመጨረሻ ፍርድ ቤት ሆኖ ሲያገለግል የነበረው ሃውስ ኦፍ ሎርድስ ነው። ፈረንሳይ ውስጥ እስከ ዛሬም ድረስ ህገ መንግስት የሚተረጉመው አፐር ሃውሳቸው ነው። ፖለቲካዊ ተቋም ማለት ነው። ስለዚህ አብዛኛው ኢትዮጵያ ህገ መንግስት ላይ የሚነሳው ችግር እኔ እስከሚገባኝ ድረስ ርዕዮተ ዓለማዊ ችግር ነው። ይሄ ርዕዮተ ዓለማዊ ችግር በሚገለጽበት ጊዜ በተለይም ደግሞ ስለ ዜጋ መብት ወይም ደግሞ በኢትዮጵያዊነት ስም መደራጀት አለብን የዜግነት መብት ዋናው መደራጃ መሰረት መሆን መቻል አለበት የስቴት ቢልዲንግ ኮንሰፕቱ ሴንተር ማድረግ ያለበት ኢትኒሲቲ ላይ ሳይሆን ሲቲዝንሺፕ ላይ ነው ግለሰብ ላይ ነው መሆን መቻል አለበት የሚሉት የፖለቲካ ግሩፖች ኢትዮጵያ ውስጥ በአብዛኛው ህገ መንግስቱ እንደዚህ ነገሮች አያደርግም የሚል ክርክር ያነሳሉ። እኔ እስከሚገባኝ ድረስ ህገ መንግስቱን አስተምሬዋለሁም ህገ መንግስቱ ሙሉ በሙሉ እነዚህ መብቶች ያከብራል። ትልቁ ችግር ዲሞክራሲያዊ ስርዓት ስለሌለ ህገ በላይነት ስለማይከበር የዳኝነት ተቋሙ ስለማይከበር አንድ ፓርቲ ስልጣን ዶብሌት አድርጎ ከያዘ ሁሉንም ነገር ኮንትሮል ስለሚያደርግ በህግና ፖለቲካ መካከል ያሉት ልዩነቶች ስለማይከበሩ ትልቁ ችግር እሱ ነው እንጂ ህገ መንግስቱ ራሱ አይደለም።
ታዲያ እሱ ትልቅ ችግር አይደለም ወይ? ቀደም በአቶ ደረጀ እንደተገለጸው ከሳሽም ተከሳሽም ዳኛውም አንድ የሚሆንበት ከሆነ እርሱ አሁን በመጨረሻው ጠቅሰውታል እሱ መዘረታዊ ችግር አይደለም ወይ ዶክተር አወል?
እሱ የህገ መንግስቱ ችግር አይደለም እሱ የስርዓቱ ችግር ነው። ህገ መንግስቱን ተግባራዊ ማድረግ ያለባቸው ሀገሪቷን የሚመሩት ባለስልጣናት ችግር ነው እንጂ እሱ የህገ መንግስቱ ችግር አይደለም። አቶ ደረጀ የሚሉት አይነት ለምሳሌ ይሄ ሊበራል ኮንስቲቱሽናል ዲዛይን ያለው ግለሰብን ሴንተር ያደረገ ህገ መንግስት አብዛኛው አፍሪካ ሀገር ውስጥ አለ። አብዛኛው አፍሪካ ሀገር ውስጥ ህገ መንግስት አይከበርም። እዛም አካባቢ ያለው የህገ በላይነት የዲሞክራሲ ችግር ኢትዮጵያ ካለው የተለየ አይደለም። ስለዚህ ህገ መንግስቱን አፋጭ ክሪቲሳይዝ የምናደርግበትንና ስርዓቱ ህገ መንግስቱን መሳሪያ አድርጎ የሚጠቀምበትን ሁኔታ የህገ በላይነትን አለማክበር የተቋማትን ኢንዲፔንደንስ አለማክበር እነዛ ነገሮች መለየት መቻል አለብን ነው።
መልካም አቶ ደረጀ እርሶ ነው እድሉ።
እዚህ ጋር አይ ቲንክ በጣም የተሳሳተ አመለካከት ያለ ይመስለኛል። ይቅርታ አርግልኝና አንድ ሰው መብት አለ ተብሎ ፍርድ ቤት ሄዶ መብቱን ማስከበር ካልቻለ ስርዓቱ መብትን አያስከብርም ማለት ነው። 90 መብት አለ ብለህ ደርድረህ ብትሰጠኝ መብቴ ተጣሰ ብዬ መብቴን ማስከበር ካልቻል የሚከሰኝ ፈራጁ ከሆነ ያ ሲስተም ቢኖር አይችል። ለምሳሌ ባለፈው 27 አመት ኢሃዴግ ፓርላማውን ኮንትሮል አድርጎታል በሃውስ ኦፍ ፌዴሬሽንም በፒፕል ሪፕሬዘንታቲቭ ኢሃዴግ ህገ መንግስቱን ጥሷል ብሎ አንድ ሰው ቢከስ ወይም አንድ የመንግስት ሚኒስትር ያወጣው ፖሊሲ ህገ መንግስቱን የግለሰብ መብት የሚጥስ ነው ብሎ አንድ ሰው ቢከስ ያ የሚሄደው ሃውስ ኦፍ ፌዴሬሽን ነው ተከሳሹ ነው ዳኛ የሚሆነው። በምንም ተአምር ግለሰቡ መብቱ ሊከበርለት አይችልም። ጥሩ ኤግዛምፕል ልስጥ። እዚህ ሀገር ትራምፕ ተጨርብሯል ምርጫው እና መውረድ የለብኝም ብሎ ብዙ ሰዎች ልኳል ወደ ኮንግረስ። ይሄ ሰውዬ ህጋውጪውንም የሚቆጣጠር ቢሆን ኖሮ ዳኞች የሚሉትንም መቆጣጠር ቢችል ኖሮ እንዴት ነው የሚወርደው? ሊወርድ አይችልም። የግለሰቦች ምርጫ ሊከበር የቻለው ትራምፕ በፍርድ ቤት በህጋውጪው ክሊር የሆነ ልዩነት ማለት አንዱ አንደኛው ሳይገባ ህጋውጥቶ ህግ አስፈጻሚም ሆኖ እንደገና ዳኛም አይሆንም እንደ ኢትዮጵያ ስርዓት። ሁለተኛ ህገ መንግስት መተርጎም ማለት እኔ ፍርድ ቤት ስቀርብ ህገ መንግስቱ እንዲህ ይላልና እንደዚህ ትቀጣለ ወይም ይደርስ ባል ማለት አይደል።
አድማጮች ክርክሩ አላበቃም። ለአሁኑ ግን ሁለቱን የህግ ባለሙያ እንግዶቻችንን ዶክተር አወል ቃሲም አሎንና አቶ ደረጀ ደምሴ ሙልቱን ለተሳትፏቸው እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያስተናገናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሲዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። በነገው ምሽት ለሚኖረን የውይይት ክፍለ ጊዜ እስከምንገናኝ ሰላም በደህና ደሩ። Thank you.